የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ። ከአሜሪካ ድምጽ ዋሽንግተን ዲሲ የዛሬ ዕለተ ማክሰኞ ህዳር 15 2013 ዓ.ም የጋቢና ቤ መሰናዶ ጀምሯል። ለምሽቱ ከያዝንላችሁ መሰናዶዎች ውስጥ ጥቂቶቹን እናስተዋውቃችሁ። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳንና ሸምሰዲን ጣሃ ዛሬም በቀጠሯቸው ችሎት አለመገኘታቸው ተገለጸ።
ሁሉ ቀድሞ ነው ነግሮናል። ማይቀርቡ ምክንያት አንደኛ ሰው በየቦታ እየተገደደ ባለበት ሁኔታ እና ሀገሪቷ ጦርነት ውስጥ እያለች እኛ ስለ ንብረት ለመከራከር ችሎት መሄዱ ለሌላችንም
በዚህ ዙሪያ ዘገባለን። በሌላ በኩል በ2012 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተናን በተለያዩ ሀገራዊ ሁኔታዎች ምክንያት ለመስጠት አለመቻሉን የትምህርት ሚኒስቴር አስታውቋል።
ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም በንሻንጉል መተከል አካባቢና ሌሎችም አንዳንድ የጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎችን ተረጋግተው ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው።
የሰማችኋቸው የትምህርት ሚኒስቴር ዴኤታ አቶ ሚሊዮን ማቴዎስን ነው። በምሽቱ ይህንና ሌሎች ወቅታዊ የሀገሪቱ ሁኔታን የተመለከቱ ዘገባዎችን አጠናቅረን ወደ እናንተ መጥተናል። ከሁሉ አስቀድመን አብራችሁን ስለምታመሹ እናመሰግናለን። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ትዝታ በላቸው በአርቶቱ፣ ስመኝሽ ቆየ በዜናዎቹ አብረናችሁ እናመሻለን። አሁን ከዓለም ዙሪያ ወደ ተሰባሰቡ አጫጭር ዜናዎች እንሻገራለን።
አመሰግናለሁ ኤደን። የህወሓት መሪዎች እጃቸውን እንዲሰጡ በኢትዮጵያ መንግስት እሁድ የተሰጠው የ72 ሰዓት የጊዜ ገደብ እየተቃረበ ባለበት በአሁኑ ወቅት የመንግስቱ የመከላከያ ኃይሎች ለሰላማዊ ሰዎች ደህንነት ቅድሚያ ትኩረት እንዲሰጡ ዓለም አቀፍ የመብት ቡድኖች እየተማጸኑ ናቸው። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በትግራይ ክልል ባለው ሁኔታ ላይ ዛሬ ማክሰኞ መደበኛ ያልሆነ ስብሰባ አድርጎ የሚነጋገር መሆኑን ኒውዮርክ ያሉ ምንጮች ለአሜሪካ ድምጽ ገልጸዋል። ይህ ውጊያ የፈጠረው ዓለም አቀፍ ስጋት እየጨመረ መሆኑንም ምክር ቤቱ አመልክቷል። በተያያዘ ዜና ከኢትዮጵያ ወደ ሱዳን የሚገቡ ስደተኞች ቁጥር ከ40,000 መብለጡን የተባበሩት መንግስታት የስደት ጉዳዮች ከፍተኛ ኮሚሽነር UNHCR አስታወቀ። ባለፉት ቅዳሜና እሁድ ብቻ ከ5,000 በላይ ሴቶችና ህጻናት ድንበር ማቋረጣቸውን የኮሚሽነሩ ቃል አቀባይ ባበር ባሎች አስታውቀዋል። የመንግስታት ድርጅቱን የስደተኞች ኤጀንሲን ጨምሮ ሌሎች ዓለም አቀፍ የእርዳታ ድርጅቶች የህይወት አድን እርዳታዎችን እያደረጉ ቢሆንም እያደገ የሚሄደው እርዳታ ፈላጊ ቁጥር የሚያስተናግድ መጠለያ እንደሌለ ተጠቁሟል። ሶማሊያ በቅርቡ በሀገሪቱ በሚደረገው ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታት የሚችሉ ባለሙያዎችን ማሰልጠን ጀምራለች። የፕሬዝዳንት ምርጫው እጩ ተፎካካሪዎች ግን ባለሙያዎቹ ገለልተኛ አይደሉም ሲሉ ቅሬታቸውን እያሰሙ ነው። ተቃዋሚዎቹ መንግስት ያለመግባባት መፍቻ ኮሚቴውን በፕሬዝዳንቱ መሐመድ አብዱላ ፈርማጆ ደጋፊዎች የተሞላ ነው ብለዋል። በሶማሊያ በሚደረገው ምርጫ አስቀድሞ በተስማሙባቸው ቀመሮች መሰረት የማይፈጸም ከሆነ ሁከትና ብጥብጥ ሊነሳ ይችላል ሲሉ ተቃዋሚዎች ያስጠነቀቁ ነው። በምርጫው አካሄድ ላይ ለወራት ከተካሄደ ክርክርና ጭቅጭቅ በኋላ የማዕከሉ መንግስትና የፌዴራል አመራሮች ለፓርላማና ለፕሬዝዳንትነት ቀጥተኛ ባልሆነ የድምጽ አሰጣጥ ዘዴ ድምጽ ለመስጠት ተስማምተዋል። በዚህም መሰረት የሁሉም ጎሳ ተወካዮች የፓርላማ አባላቶችን ከመረጡ በኋላ ፓርላማው ፕሬዝዳንቱን ይመርጣል። በምርጫው ዙሪያ አለመግባባት ከተፈጠረ አለመግባባቱን የሚፈታ ኮሚቴ ማዕከላዊ መንግስትና ክልል ከተሞቹ አንድ ላይ በመሆን ለማቋቋም ተስማምተው ነበር። ብሪታንያ ከኮቪድ-19 ነጻ መሆናቸውን የሚያሳይ ማስረጃ ይዘው ከውጭ ሀገር የሚገቡ መንገደኞች ተለይተው መቆየት የሚገባቸው ጊዜ ከዛሬ ጀምሮ ከስካሁኑ አነስ ሊል እንደሚችል ገለጸች። በአሁን ወቅት መንገደኞች ለ14 ቀን ተለይተው መቆየት ያለባቸው ሲሆን ከዛሬ በኋላ ግን በራሳቸው ክፍያ ወደ ሀገር ከገቡበት ከ5 ቀን በኋላ ተመርምረው አሁንም ከቫይረሱ ነጻ ከሆኑ ተለይተው መቆየት አይኖርባቸውም ተብሏል። በጀርመን የ16 ክፍለ ግዛቶች ባለስልጣናት በመጪው የፈረንጆች ገና በዓል የቫይረሱ መዛመት ለመቆጣጠር በሚያስችሉ መንገዶች ላይ እየመከሩ ናቸው። ዩናይትድ ስቴትስም የፊታችን ሐሙስ የሚውለው የምስጋና ቀን በዓል ወይም ታንክስጊቪንግ ዴይ የቫይረሱ መዛመት ጉዳይ ስጋት ፈጥሯል። የበሽታ ቁጥጥርና መከላከል ማዕከል ሲዲሲ ሰው ለበዓሉ ከቦታ ቦታ እንዳይጓጓዝና ብዙ ሆኖ ከመሰባሰብ እንዲቆጠብ ተማጽኗል። የዩናይትድ ስቴትስ ተመራጩ ፕሬዝዳንት ጆ ባይደን ከፌደራሉ መንግስት የተወሰኑ ግብዓቶችና አገልግሎቶችን ማግኘት እንደሚችሉ የጠቅላላ አገልግሎቶች አስተዳደር መስሪያ ቤቱ ከውሳኔ ደርሷል። የመንግስት አስፈጻሚ አካል ሽግግርና ርክብክብ ስርዓት ባለው መንገድ እንዲከናወን እንደ አውሮፓውያን አቆጣጠር በ1964 የተደነገገው ህግ ይጠይቃል። በዚህም መሰረት የጆ ባይደን የሽግግር ቡድን የፌደራል መንግስቱ የኢንተርኔትና የኢሜል አገልግሎቶች ተደራሽ እንዲሆን የተወሰነ ሲሆን ፈጥኖም build back better.gov የተሰኘውን ድረ ገጹን ከፍቷል። በኮቪድ-19 ወረርሽኝ ምክንያት ዓለም አቀፉ የአየር መንገድ ኢንዱስትሪ በዚህ በተሰናባቹ የአውሮፓ 2020 እና በመጪው 2021 ዓመተ ምህረት ወደ 160 ቢሊዮን ዶላር የሚጠጋ ኪሳራ የሚደርስበት መሆኑን ዓለም አቀፉ የአየር ትራንስፖርት ማህበር አያታ አስታውቋል። ወረርሽኙ የኢንዱስትሪው ህልውና ላይ አደጋ መደቀኑም ተገልጿል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ኢደን ልመልሳችሁ።
ለዜናዎቹ ስመኝሽ ቆየን እናመሰግናለን። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንሻገር። አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳንና ሸምሰዲን ጣሃ ዛሬም በቀጠሮ ችሎት አለመገኘታቸው ተገለጸ። የተከሳሾቹ ጠበቃ የሀገሪቱ ወቅታዊ ሁኔታ ለደህንነታችን ያሰጋናል በማለት ከችሎት እንደቀሩ ለፍርድ ቤቱ አስታውቋል። ፀሐይ ዳምጠው ዝርዝር አላት።
አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳኔ ወይም ሐምዛ ቦረና እንዲሁም አቶ ሸምሰዲን ጣሃ በችሎቱ ያልተገኙ ሲሆን ቀሪዎቹ ተከሳሾች ግን መገኘታቸውን ጠበቃቸው አስታውቋል። ለምን እንዳልተገኙ ለችሎቱ ያስረዱት የተከሳሾቹ ጠበቃ አቶ ከድር ቡሎ ለሀገሪቱ ደህንነት ሲባል አንቀርብም ማለታቸውን አብራርቷል።
ዛሬ ችሎት ላይ አንቀርቡ እንግዲህ ከአራቱ ተከሳሾች ውስጥ አራቱ ናቸው ያቀረቡት። እናቱ ጀዋር እንደማይመጡ ቀድሞኑ ነግሮናል። የማይቀርቡ ምክንያት አንደኛ ሰው በየቦታ እየተገደለ ባለበት ሁኔታ እና ሀገሪቷ ጦርነት ውስጥ እያለች እኛ ስለ ንብረት ለመከራከር ችሎት መሄዱ ለህሊናችንም ጤና አይሰጠንም፣ በዚህ አንገኝም። ሁለተኛውና ዋናው መሰረታዊ ነገር ምንድን ነው? በአሁኑ ሰዓት ባለው ሁኔታ ችግር ቢከሰት ሀገር ወደ አልተፈለገ ችግር ውስጥ ለምትገባ አፍሪካ ሰላም ሲባል በዚህ ችሎት ላይ አለመገኘት እንወጣለን የምል ነው።
ከአርቲስት ሃጫሉ ሁንዴሳ ግድያ ማግስት ሁከትን በማነሳሳት ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ክስ የቀረበባቸው አቶ ጀዋር መሐመድ፣ አቶ በቀለ ገርባና በመዝገቡ ስር የተጠቀሱ ተጠርጣሪዎች የንብረት እገዳን በተመለከተ ጥቅምት 17ና ጥቅምት 24 2013 ዓ.ም ከተከሳሾችና ከአቃቤ ሕግ በኩል ክርክራቸውን የሰማ ፍርድ ቤት ጉዳዩን መርምሮ ብይን ለመስጠት ለዛሬ ህዳር 15 ቀን 2013 ዓ ም ተለዋጭ ቀጠሮ ይዞ ነበር ሲሉ ጠበቃቸው አቶ ከድር ቡሎ ተናግረዋል።
ንብረት በምታገድበት ሰዓት በጅግና መታገድ አልነበረበትም። የቤተሰቦቻቸውን ሁኔታ ለቀለብ ለተለያዩ ነፍት የሚያሰደቡ ለመሰረታዊ ነገሮች የሚያስፈልጉት ተግዛዊ መግባት ነበረባቸው የፈለበት ይሁን እንጂ አቃቤ ሕግ በሚያሳግድበት ሰዓት ከፍርድ ቤቱ መረዳት እንድቻል ነው በአመልክትነት እነሱ ደርሶ እኛ ደመኞቻችን አስተያየት እንዲሰጡበት ነበር። ይሁን እንጂ አቃቤ ሕግ ይህንን ደብዳቤ አላደረሰም። ሆኖም ግን በኋላ ላይ በማመልከቻው ቀረበ። ንብረትን በተመለከተ ለልጆቹ የሚያስፈልጉ ለቀለብ የሚያስፈልጉን በዝርዝር ይቅረብሎ ነበር ቢሉ እንደዛ ዲጂት አቅርበናል። ከፍርድ ቤቱ አሁንም እስ ያለን ነገር አለ። ለምሳሌ የቤት ክራይ ለምሳሌ ያለ ቤት ዘብቻቸው ወይም ለምሳሌ ቢሮ ለተለያዩ ለሰራተኛ ደሞዝ ያለ እንደሆነ እንዲገለጽ ይምን ነበር። ግን አገር በናት ይሁን እንጂ ፍርድ ቤቱ ምንድነ የተታሰበት ብሎ ይህንን አጣፍተ ለማቅረብ ቀጠሮ ይዘናል።
ፍርድ ቤቱ ጉዳዩን በድጋሚ ተመልክቶ ውሳኔ ለመስጠት ለህዳር 28/2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን ለዘገባው እናመሰግናለን። የ2012 የትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተናን በተለያዩ ሀገራዊ ሁኔታ ምክንያት ለመስጠት አለመቻሉን የትምህርት ሚኒስቴር ገለጸ። የ8ኛ ክፍል ክልላዊ ፈተናን በተመለከተም ክልሎች ከታህሳስ 1 እስከ ታህሳስ 30 2013 ባለው ጊዜ ውስጥ በእቅዳቸው መሰረት እንደሚሰጡ ተገልጿል። ሙክታር ጀማር ዝርዝራለው።
የ2012 የትምህርት ዘመን የ8ኛ ክፍል ክልላዊና የ12ኛ ክፍል ሀገራዊ ፈተናን በተመለከተ ዛሬ መግለጫ የሰጠው የትምህርት ሚኒስቴር የ8ኛ ክፍል ክልላዊ ፈተና ከታህሳስ 1 2013 እስከ ታህሳስ 30 2013 ጊዜ ውስጥ እንደሚሰጥ መወሰኑን ገልጿል። የትምህርት ሚኒስቴር ዴኤታው አቶ ሚሊዮን ማቴዎስ ዛሬ ለመገናኛ ብዙሃን በሰጡት መግለጫ እንዳስታወቁት የ8ኛ ክፍል ክልላዊ ፈተናን ክልሎች በየአካባቢያቸው ተጨባጭ ሁኔታ መሰረት የፈተና ጊዜያቸውን እንደሚያዘጋጁ ገልጸዋል። የ12ኛ ክፍል ሀገር አቀፍ ፈተናን በተመለከተ ባለው ሀገራዊ ሁኔታ ምክንያት ታስቦ በነበረ ጊዜ ለመስጠት ስላልተቻለ ላልተወሰነ ጊዜ ተራዝሟልም ብለዋል።
የ12ኛ ክፍል ፈተና የ2012 የባለፈውን ዓመት በሚመለከት አሁን ባለው ሁኔታ ከአንድ ማዕከልም ጭምር ፈተናው የሚሰራጭ እንዲሁም ደግሞ ፈተናው የማስተዳደርም ስራ አገር አቀፍ ከመሆኑ ጋር ተያይዞ ትምህርት ሚኒስቴርና አገር አቀፍ ፈተናዎች ድርጅት በጋራ የሚያስገዱት ከመሆኑ ጋር እና ሁሉም መዋቅር፣ ሁሉም የፖለቲካ አመራር፣ ሁሉም የክልል መንግስታት በጋራ በቅንጅት ወጥ በሆነ መልኩ የሚሰጥ ከመሆኑ ጋር ተያይዞ አሁን ያለንበት የጸጥታ ሁኔታ ፈተናን በዚህ ደረጃ ለማስኬድ የሚያስችል ሆኖ አልተገኘም። አሁን ባለው ሁኔታ በትግራይ ክልል እንዲሁም አጎራባች በሆኑ የአማራ ዞኖችም አፋርም በንሻንጉል መተከል አካባቢና ሌሎችም አንዳንድ የጸጥታ ሁኔታዎች አሁን የተወሰዱ ባሉ እርምጃዎች በአጭር ጊዜ ውስጥ ወደ መደበኛ ሁኔታና ፈተናን ለማስተዳደር ወደሚያስችልና ተማሪዎችም ተረጋግቶ ሊፈተኑ ወደሚችሉበት ሁኔታ ይቀየራል ብለን ነው የምናስበው። በዚሁ መነሻ የ12ኛ ክፍል ተፈታኞች ላልተወሰነ ጊዜ አስቀድሞ ታህሳስ መጀመሪያ አካባቢ ላይ እንደሚሰጥ ሲጠባበቁ ስለቆዩ መራዘሙን አውቆ
የ12ኛ ክፍል ሀገር አቀፍ ፈተና ከአንድ ማዕከል በኮምፒውተር የሚሰጥ መሆኑን የገለጹት አቶ ሚሊዮን የቴክኖሎጂ ግብአቶችን ከውጭ በማስገባት የማሟላት ስራዎችን መንግስት እያከናወነ መሆኑን ገልጸዋል። የፈተና ሂደቱ ስርቆትን የሚያስቀር በመሆኑ የሀገሪቷን የትምህርት ጥራት ደረጃን ከፍ የሚያደርግ ነውም ብለዋል። የትምህርት ሚኒስቴሩ አቶ ሚሊዮን ማቴዎስ። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። Yeah.
ሶማሊያ በቅርቡ በሀገሪቱ በሚካሄድ ምርጫ ሊፈጠሩ የሚችሉ አለመግባባቶችን መፍታት የሚችሉ ባለሙያዎችን ማሰልጠን ጀምራለች። የፕሬዝዳንት ምርጫው እጩ ተፎካካሪዎች ግን ባለሙያዎቹ ገለልተኛ አይደሉም ሲሉ ቅሬታቸውን ያሰሙ ነው። ተቃዋሚዎቹ መንግስት የአለመግባባት መፍቻ ኮሚቴውን በፕሬዝዳንቱ መሐመድ አብዱላህ ፎርማጆ ደጋፊዎች የተሞላ ነው ብለዋል። ዘገባውን ከናይሮቢ ያደረሰን መሐመድ ዩሱፍ ነው። ስመኝሽ ቆየ እንደሚከተለው ታቀርባለች።
በሶማሊያ 12 ለፕሬዝዳንትነት የሚወዳደሩ ተፎካካሪዎችና ፓርቲዎቻቸው በሞቃዲሾ ተሰብስበው ስለ አንድነትና ስነ ስርዓት ያለው የምርጫ አስተዳደር ሊኖር በሚችሉባቸው ጉዳዮች ላይ እየተወያዩ ነው። እጩ ተወዳዳሪ አብድራህማን አብዲሻኩር ከስብሰባው ተሳታፊዎች አንዱ ነው።
ኤሌክሽን ኢዝ ዲ the most difficult time particularly for
በተለይ እንደ ሶማሊያ ባለ ያልተረጋጋ አገር ላይ ምርጫ አስቸጋሪ ነገር ነው። ስለዚህ ተሰብስበን በጉዳዩ ላይ እየተነጋገርን ነው። ላለፉት 3 ቀናት ከህዝቡ፣ ከጎሳ ሽማግሌዎች፣ ከሲቪል ማህበረሰቡ፣ ከንግድ ተቋማትና ከወጣቶች ጋር ተገናኝተናል። በምርጫ አፈጻጸም ዙሪያና ስምምነት ባይኖር ሊፈጠሩ ስለሚችሉ ጉዳዮች የሚያሳስቡንን በጋራ ተወያይተናል።
So we come together to discuss on that issue and we were engaging for last 3 days with different parts of the communities. We met with the clan elders, civil society people and business community youth. We are trying to engage and collectively express our concern regarding to the electoral management and its consequence if it's not agreed by the major stakeholders.
አ አሁን ደግሞ ወደ ቴክኖሎጂ ዜና እንለፍ። የጣት አሻራዎችን በማህበራዊ ድረገጾች ላይ ከሚነሱ ፎቶግራፎች ላይ በመውሰድ ማንነትን ማመሳሰል እንደሚቻል የጃፓን የቴክኖሎጂ ተመራማሪዎች እየተናገሩ ነው። ተከታዩ የዴቦራ ብሎክ ዘገባ እንደሚከተለው ተጠናቅሯል። በየቀኑ በሚሊዮኖች የሚቆጠሩ ሰዎች ፖለቲከኞች፣ ሙዚቀኞችና ታዋቂ አትሌቶችን ጨምሮ አቶቻቸውን እናሸንፋለን በሚል ምልክት ቪ ሰርተው ፎቶግራፍን በመነሳት በማህበራዊ ድረገጾች ላይ ለጥፋሉ። ጃፓናውያን ተመራማሪዎች ታዲያ በ3 ሜትር ርቀት ላይ ከተቀመጠ ካሜራ የግለሰቦችን የመዳፍ አሻራ መስረቅ እንደሚቻል ደርሶበታል። የምርምራቸው ውጤትም ይህን መሰሉ ሙከራ ሙሉ ለሙሉ በሚባል ሁኔታ ስኬታማ እንደሚሆን ያሳያል። ኦሳኒችን በጃፓን የብሔራዊ መረጃ ማዕከል ውስጥ ነው የሚሰሩት። እሳቸው እንደሚሉት እስካሁን ድረስ ይህን ዘዴ ተጠቅሞ የሰረቀ የለውም። እንደውም ይህን ምርምር ማካሄድ የጀመረው የመጀመሪያው ተቋም የጃፓን የብሔራዊ መረጃ ማዕከሉ ነው።
የንግድ ካሜራ በመጠቀም በኩል የመጀመሪያዎቹ እኛ ነን። ካሜራዎቹን በማቅረብም የሰዎችን የመዳፍ አሻራ መውሰድ ችለናል።
ተቋማቸው ታዲያ ችግሩን ብቻ ሳይሆን መፍትሄውንም በማጥናት ላይ ይገኛል። ለዚህ መፍትሄ ይሆን ዘንድም የመዳፍ አሻራ ከካሜራ ላይ እንዳይገለበጥ የሚረዳና በጣት ላይ የሚለጠፍ ከቀለምና ከፕላስተር የተሰራ ወረቀት መሳይ አሻራ መቆለፊያ መከለያ እየሰራ ነው። ይህ ታዲያ ገና ላልተፈጠረ ስጋት መፍትሄ መሆኑ ነው። እስካሁን ድረስ በድረገጽ ላይ የማንነት ሌብነት የሚሳተፉ ሰዎች ይህን መሰል ዘዴ ተጠቅመው መስረቃቸው የተረጋገጠበት ሁኔታ ባይታይም፣ ቅሉ ግን ይሄ ሊደረግ የሚችልበት ስጋት እንዳለ ኦሳን አውቺን ይናገራሉ።
አንድ የመዳፍ አሻራ ከተሰረቀና ያን መገልበጥ ከተቻለ የዛን ሰው ስልክ መክፈት ወይም በዛ ሰው ማንነት ወደ ተከለከሉ ቦታዎችና መኖሪያ ቤት መግባት ይቻላል ማለት ነው።
የመዳፍ አሻራ መቆለፊያዎቹ ታዲያ ቢያንስ ለቀጣይ 2 ዓመታት ለገበያ እንደማይቀርቡ ነው የተገለጸው። በአሜሪካ ቤተሰቦች የሚሰባሰቡበት የምስጋና ቀን ወይም ታንክስጊቪንግ የሚከበርበት ሳምንት ነው። በአሜሪካ ውስጥም ለዚህ በዓል ለምግብነት የሚውለው ተርኪ የተሰኘው ትልቅ የዶሮ አይነት በአሜሪካ ፕሬዝዳንት እንዳይታረድ ምህረት የሚደረግበት ስነስርዓት አለ። ይህ በየዓመቱ የሚካሄደው የፕሬዝዳንቱ ባህላዊ ስነስርዓት የራሱ ታሪክ እንዳለው ባልደረባችን ሎኮፓሊዚ ገልጸው ዘገባ ልኮልናል። ስመኝሽ ቆየ እንደሚከተለው ታቀርበዋለች።
በአሜሪካ የምስጋና ቀን ወይም ታንክስጊቪንግ ተብሎ የሚታወቀው በዓል ዋና ማድመቂያው በበዓሉ ምሽት ለእራት ተዘጋጅቶ የሚቀርበውና ተርኪ በመባል የሚታወቀው በሰሜን አሜሪካ የመጀመሪያዎቹ ቅኝ ገዢዎች ምግብ የነበረ የአእዋፍ ዝርያ ነው። የአሜሪካ ፕሬዝዳንቶች ለተርኪ ምህረት የሚያደርጉበት በዓል ከተጀመረም 10 ዓመታት ተቆጥረዋል። የመጀመሪያ ሆኖ ተመዝግቦ የተገኘው ለተርኪ የተደረገ ምህረት የተከናወነው ግን በፕሬዝዳንት አብርሃም ሊንከን ነበር። በወቅቱ የፕሬዝዳንቱ ልጅ የነበረው ቴድ አባቱ በስጦታ የመጣለትን ተርኪ እንዳይበላው ስለጠየቀው ምህረት አደረገለት። ከዛን ጊዜ ወዲህ እንደ ጆን ኤፍ ኬኔዲ፣ ሮናልድ ሬጋን እና ሪቻርድ ኒክሰን የመሳሰሉት ፕሬዝዳንቶች አልፎ አልፎ ምህረት ቢያደርጉም ድርጊቱ አሁን ባለው መልክ ስርዓት ይዞ መካሄድ የጀመረው ግን ከቅርብ ጊዜ ወዲህ ነው። እንደ አውሮፓውያን አቆጣጠር በ1989 ዓ.ም በመጀመሪያው ጆርጅ ቡሽ ፕሬዝዳንትነት ዘመንም አመታዊ ስነ ስርዓት ተደርጎ በቋሚነት መካሄድ ጀመረ።
የሆነው ሆኖ ይህ ተርኪ ሌሎች 45 ሚሊዮን የሚሆኑ የምስጋና ቀን በዓላችንን ያለ ተተኪ የሚያደምቁ ተርኪዎችን የሚወክል ነው። ስለዚህ ተርኪ ቀለል አድርገው፣ እኛ እዚህ ያለነው አንተን ለማገልገል ነው።
ለምህረት የሚቀርበው ተርኪ መመረጥ የሚጀምረው ከወራት በፊት በብሔራዊ የተርኪ ፌዴሬሽን አማካኝነት ነው። የሚመረጡት ተርኪዎች 2 ናቸው። አንዱ በዋይት ሀውስ ለሚደረገው ስነ ስርዓት የሚቀርብ ሲሆን ሁለተኛው ግን መጠባበቂያ ነው። ሎፎቹ የአንደኛ ደረጃ ተማሪ የሆኑ ህጻናት ስም ያወጡላቸዋል። ብዙዎቹ ፕሬዝዳንቶች ቀኑን የመዝናኛ አጋጣሚ አድርገው ይወስዱታል።
ተርኪዎች ባይበሩም ጊዜ ግን ይበራል።
ከምስጋና ቀን በፊት ባለው ማክሰኞ ተርኪዎቹ በዋሽንግተን መሃል እምብርት ላይ ወደሚገኘው ዋሽንግተን ሆቴል ይወሰዳሉ። በተዘጋጀላቸው ምቹ ክፍል ውስጥም ሆነው በቆሎና ሰማያዊ እንጆሪ እየተመገቡ በጣሪያ ላይ ለሚደረግ የፎቶ ስነ ስርዓት ይዘጋጃሉ። ቀኑ ሲደርስ ደግሞ ወደ ዋይት ሃውስ ይወሰዳሉ።
በተር መልካም እድል እመኝልሃለሁ። እኔም ከዚህ ጊዜ ጀምሮ ሙሉ መረት አድርጌልሃለሁ።
ከስነ ስርዓቱ በኋላ ምህረት የተደረገላቸው ወፎች ቀሪ የእድሜ ዘመናቸውን ወደሚያሳልፉበት ቨርጂኒያ ክፍለ ግዛት ውስጥ ወደሚገኝ የፖሊቴክኒክ ማዕከል ይወሰዳሉ።
አድማጮቻችን ከኛ ጋር ተነበራችሁ እያመሰገንን ለዛሬ ምሽት ያዝንላችሁን ዘገባዎች እዚህ ላይ አጠናቀናል። ስናስተናግዳችሁ የቆየ ነው ኤደን ገረመው፣ በመስተንግዶ ስመኝሽ የቆየ፣ በዜናዎቹ ኤልያስ አስማረ፣ በቅንብሩ ትዝታ በላቸው፣ በአርቶቱ ነበር። በነገው ምሽት እስከምንገናኝ ድረስ ደህና ደሩ። Fears.